ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። ሳምንቱን ደግሞ እግዚአብሔር በሰላም አሳልፎን ስራዎቻችንን እንድንሰራ ቤተሰቦቻችንን በቅጡ እንድናስተዳድር የሚጠቅሙ ነገሮችን ሁሉ እንድንሰራና እንድናደርግ እግዚአብሔር ሲረዳን ሳምንቱን ስላሳለፍን ክብር ለሱ ይሁን። ዛሬ ደግሞ እንደገና የጌታን ቃል ካቆምንበት ኤፌሶን ምዕራፍ አራት ያው ከቁጥር 25 ከቁጥር 32 ነው የማነበው፣ ግን ከ25 እስከ 28 ያለውን ባለፈው ሳምንት ስላየን ምናልባት ያልነበራችሁ ሰዎች ካላችሁ ትንሽ ሪቫይዝ አድርግና ወደ ዛሬው ክፍል ደግሞ እገባለሁ ማለት ነው። ዛሬም እንደተለመደው እግዚአብሔር ይባርካችሁ ማለት እፈልጋለሁ፣ በአምልኮ የመራችሁንን። ወደ ኤፌሶን ሰዎች ምዕራፍ አራት ከቁጥር 25 እስከ ቁጥር 32 ያለውን እናውጣና አንድ ላይ ካነበብን በኋላ ከዛ ወደ ማብራራቱ እንሄዳለን። እንደዚህ ይነበባል። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። ተግባራዊ የክርስትና ሕይወት ምን እንደሚመስል ኤፌሶን ምዕራፍ አራት ከቁጥር አንድ ጀምሮ ከማሙሻም ጋር ካለፉት ሁለት ሳምንት ወዲህ ደግሞ ከእኔም ጋር እየተመለከትን ያለ ነው። ከምዕራፍ አራት እስከ ምዕራፍ ስድስት እንዲተመላለሱ ነው። ከምዕራፍ አንድ እስከ ምዕራፍ ሶስት ይሄን እወቁ ነው። እንዲህ አይነት አጻጻፍ ለጳውሎስ የመጀመሪያው አይደለም። የሮሜን መልእክት ብታዩ እንደዚሁ ተመሳሳይ ነው። ከምዕራፍ አንድ እስከ ምዕራፍ 11 ይሄን ተረዱ ይልና ከ12 እስከ 16 በሉ እንደዚህ ተመላለሱ ነው።
ቆላሳይስ መልእክትን ብታዩ ምዕራፍ አንድና ምዕራፍ ሁለት ይሄን ተረዱ ነው። ከሶስት እስከ አራት ደግሞ በሉ እንደዚህ ተመላለሱ እንደዚህ ኑሩ ነው። ዕብራውያንም ተመሳሳይ ነው። ከአንድ እስከ 11 እንደዛ ነው። ከ12 እስከ 13 ደግሞ ተግባራዊ ክርስትና ህይወት ነው። እውነትም የክርስትና ህይወት እንደዚህ ነው። ስናስበው ራሱ የምንረዳው ነገር አለ። የተረዳነውን ፕራክቲስ እናደርጋለን፣ እንኖረዋለን። ቲዮሪ አይደለም የክርስትና ህይወት። ይሄ እውቀቱ ሌላ ህይወቱ ሌላ አይደለም። እውነተኛ እውቀት ከሆነ እውነተኛ መረዳት ከሆነ መነካት ስላለ ያ መነካት ደግሞ አፌክት ያደርገዋል የዕለት ተዕለት ህይወታችንን ፖዘቲቭሊ ማለት ነው። ስለዚህ እንደዚህ ነው እንግዲህ የአዲስ ኪዳን ትምህርቶችን ስንመለከት ብዙዎቹ ተመሳሳይ አይነት አጻጻፍ አላቸው። ከምዕራፍ 4 ቁጥር 17 እስከ ቁጥር 24 ያለውን የተመለከትን ጊዜ ከሁለት ሳምንት በፊት ማለት ነው። የሚያስወግዱት ነገር አለ፣ ደግሞ የሚለማመዱት ደግሞ ወይም ደግሞ የሚያደርጉት ነገር አለ። ወይም አሮጌውን ሰው አስወግዱት፣ አዲሱን ሰው ልበሱት። የምናወልቃቸው ነገሮች አሉ፣ በየጊዜው የምንደርባቸው የምንለብሳቸው ነገሮች ደግሞ አሉ ማለት ነው። እና እሱን ስናይ ነበረ። አስወግዱ አስወግዱ ወደ ሶስት ጊዜ እንዳለ ለማሳየት ሞክሬ ያለው። ባለፈው ሳምንት ደግሞ ከቁጥር 25 ጀምሮ ያለውን ስንመለከት አንዱ የሚወገደው ውሸት ነው፣ ሌላው ከልክ ያለፈ ቁጣ ነው። እንደውም ተቆጡ ነው የሚለው። ጭራሽ በሆዳችሁ አፍናችሁ ተቃጥላችሁ ሙቱ አይነት ሳይሆን ተቆጡ። እንደው መቆጣት ባለባችሁ ጉዳይ ላይ የሚያስቆጣ ነገር ከሆነ ስህተት ከሆነ ያ ጉዳይ መታረም ካለበት መስተካከል ካለበት ተቆጡ ነው የሚለው። ግን ስትቆጡ ኃጢአት የመስራት ፖሲቢሊቲያችሁም የዛ ነው ያክል ደግሞ ከፍ እንደሚል መርሳት የለባችሁም። እናንተ እግዚአብሔር አይደላችሁም። እግዚአብሔር ነው ተቆጥቶ ኃጢአት የማይሰራ። እግዚአብሔር ይቆጣል። መጽሐፍ ቅዱሳዊ ተቆጣ ይላል። እግዚአብሔር ይቆጣል። ተቆጥቶ ግን ኃጢአት አይሰራም እሱ። እኛ ግን እንቆጣ ለጽድቅ ብለን ማለት ነው፣ ወይም ለእግዚአብሔር መንግስት ብለን ለቤተ ክርስቲያን ጉዳይ ብለን እንኳን ብንቆጣ እንኳን ተቆጥተን ኃጢአት ውስጥ የመግባት ፖሲቢሊቲያችን ከፍ ያለ ነው። ስለዚህ በጥንቃቄ የሚደረግ ነገር እንደሆነ ለማየት ሞክረናል። ተቆጡ ግን ኃጢአትን አታደርጉ። በጣም እንትን ነው፣ ጥንቃቄ የምትጠይቅ ነገር ናት። ሌላው መወገድ ያለበት ስራ ፈትነት ነው፣ ወይም ስራ ጠልነት። ስራ ፈትነት እንኳን እየፈለገ እኮ ስራ ፈት ሊሆን ይችላል። ሰው እየፈለገም መስራት እየፈለገም፣ ወይም ደግሞ ከጤና ጋር በተያያዘ መስራት ላይ ይችል ይችላል፣ ፍላጎቱ ግን አለው። ወይ ደግሞ ህፃን ልጅ ስለሆነ ህፃን ልጅ አይሰራም። አሁን እኛንን የምናበላቸው አንተ በቃ ቁጭ ብለህ ሳሰራ ትበላለህ አንልም አይደል? ልጆቻችንን በቃ ሲያድጉ ይሰራሉ፣ ግን ትንሽ ስለሆኑ አይሰሩም። አንዳንድ ሰዎች ደግሞ በእድሜ ምክንያት አርጅተው ጡረታ ወጥተው በቃ ሰውነታቸው እንደ ድሮ አይላወስም፣ በትክክል መንቀሳቀስ አይችልም፣ ስለዚህ ላይሰሩ ይችላሉ። እነዚህን ሁሉ አይመለከትም። እየቻለ አክሰሱ ያለው ድሉ ያለው ግን የመስራት ሞራል የሌለው የመብላት ሞራል ግን ያለው አትሁኑ ነው። ስራ ፈት ወይም ስራ ጠል ስራ መስራት እየቻለ ግን ስራ ማይሰራ በጆቹ ማይደከም ሰው አትሁኑ። ይሄን አስወግዱ። ታዲያ ምን እናደርግ ሲባል እንደውም ለጎደለው እስክታካፍሉ ድረስ ያንድ ሰው ኑሮ ተማሙታችሁ ለመኖር ሳይሆን ለሌላው እስክታካፍሉ ድረስ መስራት አለባችሁ ይላል። ይሄ የሚያሳየው እንግዲህ ምንድነው እግዚአብሔር በጣም በዚህ ጉዳይ ሲቸገር የነበረን ሰው ሲለውጠውና ሲነካው ለሌላ ሰው እስኪተርፍ ድረስ ሚራክለስሊ እግዚአብሔር ይረዳዋል ማለት ነው። ባለፈው ለማንሳት ሞክሬ ነበረ። እነዚህ ፊላንትሮፒስት የሚባሉ አይነት ሰዎች ስለ እነሱ ኑሮ ብቻ የሚጨነቁ አይደሉም። ሌላን ሰው ካለበት ችግር አውጥቼ ረድቼው እሱ እንደገና ተቋቁሞ ራሱን ችሎ ሌላን እስኪረዳ ድረስ ባደርግ የሚሉ የቻሪቲ ስራ የሚሰሩ ሰዎች እንደዚህ አይነት ሰዎች ናቸው። እና ብዙ የቻሪቲ ስራዎች የሚሰሩትን ከኋላ ታሪካቸውን ብታያቸው ብዙዎቹ ከክርስትና ጋር እያያዛሉ። ብዙዎቹ ክርስቲያኖች ናቸው እንደዚህ አይነት እንትን የጀመሩት። ዝም ብላችሁ ጊዜ ወስዳችሁ ማየት ትችላላችሁ። በሀገራችን ውስጥ እንኳን ያሉ ሀገር በቀልም ይሁኑ ከውጭ የሚሆን የመጡት እነዛ ተቋሞች ወይም ኤንጂዎች ታሪካቸውን ከኋላ ስትመለከቱ እንዲህ አይነት ሰዎች የጀመሯቸው ናቸው። ስለዚህ እንደሱ ሁኑ ነው እያለ ያለው ጳውሎስ። እና እሱን ስንመለከት ነበረ። ወደ ዛሬው ሀሳብ ከመሄዴ በፊት ቁጥር 29ና 30 ነው የምናየው። በነገራችን ላይ ዛሬ እስከ 32ም አንሄድም፣ ምክንያቱም ብዙ አንኳር ሀሳቦችን እጭቅ አድርጎ ስለያዘ ይሄ የጳውሎስ መልእክት እንደው በበረራ ባናያቸው የሚል ሀሳብ መጣ እኔም ጋር ማሙሻም ጋር። ና እስቲ ቁጥር 29ና 30 ብናያቸው የሚለውን ሀሳብ ተስማማን። ግን ከሱ በፊት ባለፈው ሳምንት ካየነው ውስጥ ውሸት የሚል አለ ቁጥር 25 ላይ፣ ከዛ ደግሞ እውነት የሚል አለ። ንጽጽሮቹን እንዲሁ እንድናያቸው ነው። ዲያብሎስ የሚል አለ፣ ለዲያብሎስ ፈንታ መስጠት የሚል አለ። የዛሬው ክፍላችን ላይ ደግሞ ቁጥር 30 ላይ የእግዚአብሔር ቅዱሱን የእግዚአብሔር መንፈስ የሚል አለ። አማኝ የሚኖረውን ኑሮ ሲኖር ከአባቱ ጋር ያለውን ግንኙነት ነው የሚያሳየው። በፊት አንድ ሰው አማኝ ከመሆኑ በፊት ማን ነው አባቱ? ማን ነበረ ጋይድ የሚያደርገው? ማን ነበር ኮንትሮል የሚያደርገው? በዛ አማካኝነት ያንን ካራክተር ሲገልጥ ኖሯል። ከዛ አምልጦ ከዛ ወጥቶ አባት ሲቀይር የጌታ ልጅ ሲሆን ወይም መንፈስ ቅዱስ ማደሪያ ሲያደርገው ያንን አማኝ አባት ቀይሯል ማለት ነው። ለምሳሌ አሁን ዲያብሎስን ብትመለከቱት የውሸት አባት ነው አይደል የሚባለው? የውሸት አባት ከሆነ እንግዲህ ልጆቹ በልጆቹ ነው የሚቸረቸረው ማለት ነው። ያንን ውሸቱ በዋናነት ይዞታል። ውሸትን በቃ የውሸት ፈጣሪው ነው፣ የውሸት ፋብሪካው ነው፣ የውሸት አከፋፋዩ ነው። ስለዚህ አንድ ሰው በጌታ ከመሆኑ በፊት ምንም ጥያቄ የለውም የዲያብሎስ ነው። አሁን ይህን ስል አንዳንድ ሰው ሊደነግጥ ይችላል። እንዴት ሊሆን ይችላል? ሰው እግዚአብሔር ነው፣ ሰው በእግዚአብሔር አምሳል ነው የተፈጠረው። ይህን አውቃለሁ፣ ይህንን ልክድ አልችልም። እኔ በፍጥረት ዲያብሎስ ሰውን በምድር ላይ ኤግዚስት እንዲያደርግ ፈጠረ እያልኩ አይደለም። ልክ እንደ እንትን ነው የዲያብሎስ ልጅ መሆን ማለት እንደ እንትን ነው። አፍሪካ የአፍሪካ ሀገሮች ለምሳሌ አሁን ቅኝ ግዛት ሲገዙ በቅኝ ግዛት ከመያዛቸው በፊት እኮ የራሳቸው ናቸው እኮ። ግን አውሮፓውያን መጥተው ሲቀራመቷቸውና ሲወሯቸው የማን ሆኑ? በቅኝ ግዛት ተያዙ። የፈረንሳይ፣ የእንግሊዝ የምናምን ሆኑ። ጊዜው ደረሰና ደግሞ ነፃ ወጡ። ከዛ ነፃ ከወጡ በኋላ ተመልሰው የራሳቸው ሆኑ። ምን ማለት ነው? ፈረንሳይ በቅኝ ግዛት የያዘቻት ወይም እንግሊዝ በቅኝ ግዛት የያዘቻት የትኛውም የአፍሪካ አገር በመጀመሪያም እንግሊዝ ስለሆነች አይደለም፣ በኋላ ነው የተያዘችው። ልክ እንደዚህ ነው የዲያብሎስ ልጅ መሆን ማለት። በፍጥረት ፈጥሮ ሳይሆን ሰዎችን ግን ይቆጣጠራቸዋል፣ ይይዛቸዋል። ይህን ለማወቅ ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ የተናገረውን መመልከት ነው። እኛ የአብርሃም ልጆች ነን፣ እኛ እንደዚህ ነን፣ እኛ እንደዚህ ነን ሲሉት ጌታ ኢየሱስ ክርስቶስ የአብርሃም ልጆች ነን ሲሉት ሳይገባው ቀርቶ ነው? የአብርሃምን ዘር የያዝን አይሁዳውያን ነን እያሉት ነው። ያውቃል ይሄንን። ግን እንደው እንግዲህ ፊት ለፊት ሲነግራቸው ምንድን ነው ያላቸው? የአብርሃም ልጆች ብትሆኑማ ናቸው እኮ የአብርሃምማ ልጆች ናቸው። ግብራቸው ግን የአብርሃም አይነት አይደለም። እንዴ አብርሃም እንደናንተ አይነት አልነበረም አለ። እንዴ አብርሃም እንደዚህ አይነት አይደለም። የአብርሃም ድርጊት እንደናንተ አይነት አይደለም። እንግዲያው ልንገራችሁ፣ እናንተ ከአባታችሁ ከዲያብሎስ ናችሁ አለ ጌታ ኢየሱስ። ነው ይህን የተናገረው። አይሁዳውያንን ነው እንደዚህ ያለው፣ የሰው ልጆችን ነው እንደዚህ ያለው። ዲያብሎስ ፈጠራቸው ማለት ነው እነዛን? አይደለም፣ ተቆጣጠራቸው ማለት ነው። ድርጊቱን አሰራቸው ማለት ነው። ስለዚህ ድርጊታቸውን ተመልክቶ ጌታ ኢየሱስ ክርስቶስ ነው እናንተ ካባታችሁ ከዳቢሎስ ናችሁ አላቸው። ስለዚህ ዳቢሎስ ምንድነው? ውሸታም ነው፣ የውሸት አባት ነው። ስለዚህ አንድ ሰው አማኝ ከመሆኑ በፊት በሱ ቁጥጥር ስር ስለሆነ ላይፍ ስታይሉ ሁሉ በቃ እሱ ጋይድ እንደሚያደርገው እሱ እንደሚመራው ነው። ምራፍ 2 ቁጥር 2ም ለሄደን بنመለከት አሁን ባየር ላይ ያለው የመንፈስ አለቃ በውጪ ባሉት ላይ በጌታ ባልሆኑት ላይ እንደሚሰራው እንደዛ ነበራችሁ ብሎ ስለሚናገር ይሄው ነው ሐሳቡ እንግዲህ ጳውሎስ እዚህ ጋርም ሲናገር። ስለዚህ አባት ሲቀይር ሰው አሁን እዚህ ጋር ውሸትን አስወግዳችሁ እነትን ተነጋገሩ ማለት ምንድነው? በፊት አባታችሁ የውሸት አባት ዲያብሎስ ስለነበረ የሱን ፈቃድ ታደርጉ ነበር። አሁን በጌታ ከሆናችሁ ዳግም ከተወለዳችሁ በኋላ ግን ያባት ለውጥ ስለአደረጋችሁ ያ አባታችሁ ካራክተር እርስ በርስ ባላችሁ ግንኙነት ይገለጥ። እሱ ምንድነው? እርስ በርሳችን ብልቶች ሆነናልና እውነትን እንነጋገር። ባለፈው ለማንሳት ሞክር ያለሁኝ በአካላችን ውስጥ ያሉ ብልቶች ፕሮፐርሊ ሲሰሩ ነው አካል በጤንነት የሚጠበቀው። አንዱ የሰውነት ክፍል ጆሮ ወይ አይን ችግር ቢፈጠር ሰውነት ነው የሚጎዳው። ልክ እንደዚሁ ነው እርስ በርሳችን ብልቶች ሆነናልና የአንድ አባት ልጆች ሆነናልና በአካል ውስጥ ተጠምቀናልና ያንን የመንፈስ አንድነት አግኝተናልና ያን የመንፈስ አንድነት የመጠበቅ አሳይመንት ስለሆነ የተሰጠን በምራፍ 4 ቁጥር 3 መሰረት ያን የመንፈስ አንድነት ጠብቀን የምንኖረው አባታችን በእኛ ውስጥ ያለ አባታችን መንፈስ እንደሚመራንና እንደሚያሳየን እውነት እንደሚያስተምረንም ትምህርት በዛ መንገድ سنመላለስ የመንፈስ አንድነትን መጠበቅ እንችላለን። አለበለዚያ ግን አንድ ቀን መዋሸት አይደለም እኮ ይሄ አትዋሽኮ አንድ ቀን መዋሸት አይደለም ሀቢቹዋል ሲን ሲሆን ነው ማንነት ሲሆን ነው እንጂ አማኝ አይዋሽም አይደለም። አማኝ ሊዋሽ የሚችልበት ፈተና ውስጥ አጣብቂኝ ውስጥ አይገባም አይደለም። ያለንበት ዓለም ኃጢአት እንደው ሀሚጨለጥበት ዓለም ውስጥ ነው ያለነው። ስለዚህ ፈተናው ይኖራል መጋለጡ ይኖራል ግን ላይፍ ስታይል አታድርጉት። ድሮ ነበራችሁ እንደዛ አሁን ግን ከዛ ውጡና ይሄና ሶግዱና እነትን ተነጋገሩ። ተቆጡም እንደዛ ነው ተቆጡ ግን ኃጢአትን አታድርጉ። በቁጣችሁ ላይ ፀሐይ አይግባ ፀሐይ ከገባ ለዲያብሎስ ፈንታ ነው የምትሰጡት። ዲያብሎስ ደግሞ ፈንታ ከሰጡት እየደጋገመ ምን ያደርጋል? ይጎበኛል ማለት ነው ይመላለሳል ማለት ነው። በቤታችን አይደር ነው ፀሐይ አይግባ እሱንም በደም ለማንሳት ሞክረናል። የሰረቀም ከእንግዲህ ወዲህ አይስረቅ ማለት አቁሙ አቁሙ ብቻ አይደለም አሁን የጳውሎስ መልእክት ጀምሩ ጀምሩም ነው። አሁን አንዳንድ ጊዜ አነገሮች ማቆም ብቻ ካቆምኩ በኋላ ምን ልሁን ለሚለውም ነው መልስ የሚሰጠው ጳውሎስ። በፊት እንደዚህ አደርግ ነበር አሁን ትቻለሁ። መተው ብቻ አይደለም ምን ጀመርክ ምን ሆንክ ምን ሆንሽ ወዴት ተለወጥክ ነው። እዚህ ሲሰርቅ የነበረ ሰው በጌታ ያልሆነ ሰው ጌታን ተቀበለ ከዛስ ምን ይሁን? ከዛማ ይስራ ነው የሚለው። ያሰረቀው እኮ በፊት ምናልባት መስረቅንም ስራ አርጎት ሊሆን ይችላል። ኮራፕት ነው ከላይ እኮ ተመለከተነው እኮ ልባቸው የደነደነ አይምሯቸው የጨለመ ስለሚል ክፉና ደጉን እንኳን በቅጡ መለየት እስከማይቻል ድረስ እኮ ነው። ይሄ ዓለማዊነት እኮ በጣም ድብልቅልቆ ይወጣ ነው። ከአንድ አዲክሽን ሲወጣ ሌላ አዲክሽን ውስጥ ከዛ ሲወጣ ሌላ ነገር ውስጥ የሚከት አይነት የህይወት ምልልስ ስለሆነ ምናልባት መስረቅንም እንደ ስራ ቆጥሮት ከሆነ አሁን ግን በጌታ ሲሆን ነውር እንደሆነ አውቆ ሲተው መስረቅ አቁሞ ዝም ብሎ ይቀመጥ እንደው በቃ እግዚአብሔር ቅዱሳንን ልባቸውን እያስነሳ ይሰጡታል አይደለም። አይደል እግዚአብሔር ቅዱሳንን ልብ አስነስቶ አይሰጥም አሳሰበኝ የለም ልላችሁ አይደለም። ባሳሰበኝ ነው እኛም እዚህ የደረስነው። አሳሰበኝ በጣም አለ ግን ባሳሰበኝ ኑሮ አይመሰረትም። ይስራ ነው የሚለው ወይም ትስራ ነው የሚለው። ምን ይስራ? መልካም የሆነውን ስራ በምን በገዛ እጆቹ። ያው ብዙ ጊዜ ስራ በእጅ ከሚሰራ ጋር ስለሚያያዝ እንጂ በዚህም ይሰራል። እሱ የሚያካፍለው እንዲኖርለት ማለት እንደው ተማሙቶ አንድ ሰው ኑሮ ለመኖር ሳይሆን ለሰው እስኪተርፍ ድረስ። በፊት ይወስድ ነበረ በጣም ነው የሚገርመኝ እንትኑ በፊት መንታፊ ነበረ ያላቸውንም ሰዎች ራሱ እየተከታተለ ይወስድባቸው ነበር። አሁን ሲለወጥ ግን መንትፍ መንትፍ አይደለም የሚለው አካፍል አካፍል ነው የሚለው። ለውጡን ታዩታላችሁ። ይሄ እኮ ትልቅ ቴስቲሞኒ ነው። ለምሳሌ በጌታ ያልሆኑ ሰዎች እንደዚህ ራዲካል ቼንጅ አንድ ሰው ሲለወጥ አይተው እንዴ ነው ልባቸው የማይነካው? እንዴ ይሄ እንትና አይደለ እንዴ እኮ ነው የሚሉት። አዎ እንዴ ያስቸገረው የኛን ቀበሌ ያስቸገረው ቀበሌ ቀርቷል አሁን እሺ የኛን ወረዳ ያስቸገረው አይደለ እንዴ? አዎ ያስቸገረው። እንዴት ሆኖ ተለወጠ? አይገርምም። አሁን ምንድነው ያረጋ ያለው? ሰፈር ውስጥ ያለው አረጋውያንን እየረዳ እንዴት ከታንጥቶ አንድ የሆነች ድርጅት ከፍቷል እዛ እየሰራ ገበያ ያለው ከዛ ደሞ ለነዚህ ደሞ እንደዚህ ይሰጣል። ያ መንታፊ አዎ ይሄም ይገርም ቴስቲሞኒ ነው። ይሄን ነው የሚለው ጳውሎስ እዚህ ጋር አማቆም ብቻ አይደለም በፊት የነበረውን መጥፎ ባህሪ ማቆም ብቻ ሳይሆን ለውጡስ ከዚህ ድረስ ያደርሳል ይሄ እንግዲህ እግዚአብሔርን ጸጋ የሚታመንበትን ልክም ነው የሚያሳየኝ እኔ እንግዲህ ድሉን አላገኛችሁም እንጂ ብዙ የምትመሰክሩት ነገር ሊኖር ይችላል ብዬ አስባለሁ ከዚህ ሐሳብ አቅጣጫ በጣም በጣም የተነካንበት የተለወጥንበት የህይወት አቅጣጫ ይኖራልና ስንለወጥ እንደዚህ ነው መለወጥ ያለብን ነው የሚለው እና እየሰራ ይድከም ከዛ ለሰዎችም ሼር ያድርግ ነው የሚለው ወደ ዛሬው ሐሳብ ልምጣ ቁጥር 29 እና 30 ቁጥር 29 ከንግግር ጋር በተያያዘ ካንደበት ከሚወጣ ቃል ጋር በተያያዘ ካንደበት ይወጣ ከንግግር የተገለጠ ቃል የሚያመጣው ውጤት አለ ኔጌቲቭም ፖዚቲቭም ውጤት ያመጣል ሰሚዎች ጋር መናገራችሁን ብቻ አይደለም ማሰብ ያለባችሁ ሰሚዎቹ ጋር ሲደርስ ምንድነው የሚፈጠረው የሚለውንም ማሰብ የቤት ስራችሁ ነው የሚለው ጳውሎስ ኤፌሶን አማኞች ሲመክር ለሚሰሙት ሚሰማ አለ ማለት ነው ተናገሩት ነገር ሚሰማ አለ ሚሰሙት ጋር ሄዶ ደግሞ ሚሰራው ስራ አለ ስለዚህ በጣም ተጠንቀቁ ነው ለሚሰሙት ጸጋን ይሰጥ ዘንድ ጸጋ በንግግር ውስጥ ያልፋል ማለት ነው yes ያልፋል በጸጋ የተሞላ ነገር ወይንም እናንተን ቢልድ አፕ የሚያደርግ ሚያንጽ ሚጠቅም በጎ ነገር የነገራችሁ ሰው ጋር ስትሉና ታውት እናንተን ቀጥታ መናገር እንኳን ታውት ምናልባት እንደሱ ላይደፍር ይችላል ሰው ዝም ብሎ በሆነ ባልሆነ ኮምፕሌን የሚያደርግ ሰው ጋር ስትሉ ማታ ስትለያዩት የሚሰማችሁ ስሜት እኩል አይደለም እናንተን እኮ ምንም አላላችሁ ምናልባት ያነሳው ሌሎች ሰዎችን ነው አሁን እንትና ሰው መሆኑ ነው አሁን እንትና ያለ ምንም ስለናንተ አላወራም ስለሌሎች ነው ያወራው ግን ስትለያዩ በጣም ዳውን ትሆናላችሁ በጣም ባዶ ትሆናላችሁ ምንም የሚያንጽ አንድም ቃል አልሰማችሁም እና ድጋሚ ለማግኘት ሁሉ ምንም ፍላጎት እስከማይኖራችሁ ድረስ ትሆናላችሁ ምናልባት ደግ በነጋታውም ከደወል ኡፍ ሊቀጥል ነው ደሞ ተናንት ካቆመበት ብላችሁ ሁሉ ላታነሱ ሁሉ ትችላላችሁ ለምን ምንም የሚጠቅም ምንም የሚያንጽ ንግግር ስላልነበረ ማለት ነው በኮንቨርሴሽን ውስጥ ስለዚህ የምትናገሩት ነገር ሰዎች ጋር ሄዶ የሚያመጣውን ኢፌክት ያሰባችሁ መኖር አለባችሁ ይሄ የቤት ስራችሁ ነው ይላል ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ሚጠቅማቸውን ሚያስፈልጋቸውን እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ሰው በልብ ውስጥ የሞላውን ሐሳብ ከመውጣቱ በፊት በልብ ውስጥ እንዲገባ የፈቀዳቸው እውነቶች አሉ ወይም አስተሳሰቦች አሉ እነዛን አስተሳሰቦች ቁጭ ብሎ ከሰው ግር ስር ቁጭ ብሎ በመማርም ሊሰበስባቸው ይችላል በምድር ላይ ከመኖር የተነሳ ኦብዘርቭ በማድረግ ብቻ የሚሰበስባቸው መረጃዎች ይኖሩታል እነሱ እንግዲህ ትምርቶቹ ናቸው የተቀበላቸው ትምርቶች ናቸው ፎርማሊም ሰው ቁጭ አርጎ ግሩ ስር ቁጭ አርጎ ያስተምረናል አሁን እዚህ ጋር እንደምትማሩት ሊሆን ይችላል ኢንፎርማሊም ግን መረጃ ስንሰበስብ ነው ምንኑለው ምንኖረው በዚህ ምድር ላይ ማለት ነው ከየትኛውም የመረጃ ምንጭ ማለት ነው እሱ ትምርታችን ነው እሱ መረዳታችን ነው እሱ ከሞላ በኋላ ነው የሚወጣው እነ መስረቅም ቢሆኑ ከሞላ በኋላ ካልኩሌት ተደርጎ እኮ ነው የሚሰረቀው እንጂ እኔ ይሄ ግራጄ ምን እንደሚሻለኝ አላቅም ድንገት እየሄደ ቦርሳ እንደሚያነሳ ታቃለህ ይባላል እንዴ ቦርሳ ለማንሳት እዚህ ውስጥ ፕሮሰስ መደረግ አለበት ስለዚህ መረጃው ነው ዋናው አሁን ወደ ምን ላመጣችሁ ነው የዛሬ 15 ቀን የተመለከተው ክርስቶስን እንደዚህ አልተማራችሁም የተማርንበት መንገድ የተረዳንበት ወይም ፐርሲቭ ያደረግንበት መንገድ በጣም በጣም ወሳኝ ነው ውጤቱን ከመከላከልና ውጤቱ ላይ ሲደርስ ከመጨነቅ አስተሳሰቡ ላይ ነው እንግዲህ በጣም መጨነቅ የሚያስፈልገው ሐሳቡ ሲመጣ ገና አልተማራችሁም ቀጥሎ ደግሞ በርሱ ደግሞ ይሄን ተመራችኋል ይላል ከክርስቶስ የተማራችሁት ትምህርት ወይንም ከእግዚአብሔር ቃል የተማራችሁት እውነት ወይንም ከቅዱሳን ከበሰሉ ቅዱሳን ሊሆን ይችላል ወይም ከመንፈሳዊ አገልጋዮቻችሁ የተረዳችሁት የተማራችኋቸው እውነቶች እነሱ በጣም ወሳኝ ናቸው እነሱ ናቸው የሚወጡት በኋላ እነሱ ናቸው የሚገለጡት በኋላ ወደ ድርጊት የሚቀየሩት ወደ ንግግርም የሚቀየሩት ስለዚህ እሱ ላይ በጣም መጠንቀቅ ያስፈልጋል ይላል ካፋችሁ የሚወጣው ቃል ሚሰራውን ስራ በደንብ እወቁ አሁን ይሄንን ቃል ስንመለከተው ሰው ትጎዳላችሁ ሰው ከመትጎዱ ደግሞ በቃ ወይ እናንተ ብትጎዱ ይሻላል አይነት እኮ አይደለም ይሄ መንፈስ ቅዱስን ታሳዝናላችሁ ሁሉ ነው ሄዶ መጨረሻ ማሰረው የሚያስፈራው እኮ እሱ ነው እኛው ጋር እኮ ቢያበቃ ችግር አንነበረው እኛው ተቆሳስለን እኛው ያንን የመንፈስ አንድነት ጠብቆ መሄድ አቅቶን የዛን ጣጣ በዘመናችን ያጨድን መኖር ብቻ ቢሆን ኖሮ እኮ እኛው ጋር በቃል ይባላል። ሄዶ ቁጥር 30 ላይ የሚያገናኘው እናንተ እርስ በርስ ባላችሁ ግንኙነት ማለት ከቁጣ ጋር በተያያዘ ከመስረቅ ጋር በተያያዘ ውነትን እየተነጋገሩ ከመኖር ጋር በተያያዘ ካፋችሁ የሚወጣው ቃል ከማነጽ ይልቅ ሰዎችን የመጉዳት ነገር ካለው እነዚህ ይሄ ምልልሳችሁ ያጫረሳችኋል አይደለም ይለው ጳውሎስ። እንደሱ እኮ ቢል ጥሩ ነበር in a sense እዳው ገብስ ነበር እኛው ጋር ያበቃ። ከመንፈስ ቅዱስ ጋር ያያይዘዋል። የምትሆኑት ነገር ሁሉ የምታደርጉት ነገር ሁሉ ለቤዛ ቀን የታተማችሁበት መንፈስ ጋር ይገናኛል ይላል። ኦ እዚህ ሲሪየስ ነው ያልኩት እንደዚህ ነው እንደ ነገሩ ነው ያልኩት። ይወላችሁ የአባት ለውጥ ስለአደረጉ የኤፌሶን አማኞች ቀድሞ በዲያብሎስ ቁጥጥር ስር ነበሩ። ምራፍ 2 ቁጥር 2ን ማየት ጥሩ ነው። በበደላችሁና በአጥያታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይተዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። አሁን ተመላለሱ ነው እያየን ያለ ነው። እንደ በፊቱ ልትመላለሱ አትችሉም። ለምን? የአባት ለውጥ አደርጋችኋል። የአባት ለውጥ ማደርጋቸው በምንድን ነው የሚታወቀው? በጌታ በኢየሱስ ክርስቶስ አምነዋል። ሲያምኑ ደግሞ መንፈስ ቅዱስ አትሟቸዋል። ስለዚህ ባለቤታቸው ታውቋል። ማህተም የሚገልጠው ምንድን ነው? ባለቤት ማን እንደሆነ ነው። ምራፍ 1 ቁጥር 13 በደንብ አስታውሳለሁ። ይህን ክፍል ማሙሻ በደንብ ሲያብራራው ምራፍ 1 ቁጥር 13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ። ፕሮሰሱ ራሱ እንደዚህ ነው። አንድ ሰው ዳግም እንዲወለድ የጌታ ልጅ እንዲሆን የአባት ለውጥ እንዲያደርግ መጀመሪያ ወንጌል መስማት ነው ያለበት። ምን ይላል? የመዳናችሁ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ። እሺ ሲሰሙና ሲቀበሉ ሲያምኑ ደግሞም በክርስቶስ አምናችሁ። እምነት ከመስማት አይደለም ሰማችሁ። እንዴት ነው የሰሙት እነዚህ ሰዎች? ራሱ ጳውሎስ ነው ኤፌሶን ከተማ ጌታ ልኮት ወንጌል የሰበከው። ስለዚህ ለኤፌሶን ቤተክርስቲያን ሲጽፍ ከሌላ ሰው እንኳን አፍ አይደለም የሰሙት ይሄን ወንጌል። እሱ ራሱ ነው ተልኮ የሰበከላቸው። ስለዚህ የእውነትን ወንጌል ሰማችሁ፣ ከዛስ በክርስቶስ እንድታምኑ ነው የተሰበከላችሁ። እኛ ሌላ ነገር አልሰበክንም ኤፌሶን መተን አስታውሳለሁ። ስለዚህ በሱ ምን አረጋችሁ? አመናችሁ፣ በክርስቶስ አመናችሁ። ከዛስ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ወንጌል ሰማችሁ፣ በክርስቶስ አመናችሁ፣ ልክ ስታምኑ በመንፈስ ምን ተረጋ ታተማችሁ። እግዚአብሔር የባለቤትነት ማረጋገጫ በመንፈሱ እናንተ ላይ ምን አረጋ አተመ። ያ መንፈስ ደግሞ ምን አይነት መንፈስ ነው? በሮሜ ምዕራፍ 8 መሰረት አባ አባት ብለው የሚጮህበት የልጅነት መንፈስ ነው የተሰጣቸው ይላል። ስለዚህ አባ ብሎ ለመጮህ አባቴ ለማለት እግዚአብሔር አባቱ ሊሆን ይገባል አንድ ሰው። ስለዚህ እግዚአብሔር አባቱ ከሆነ የአባት ለውጥ ስላደረገ የምትሆነው ነገር ሁሉ ከአባት ጋር ይያያዛል ነው። ጥሩ አይደለም አንዳንድ ነገር አታደርግ፣ ጥሩ አይደለም ሰው ታስቀይማለህ ሳይሆን አባትህን ታሳዝናለህ ነው። አባት ለልጁ የሚያስፈልገውን ሁሉ እያደረገለት ኖሮ የአባቱ ልብ የሚሰብር ድርጊት ያደረገ ልጅ አስቡ፣ ዝም ብላችሁ ባይምሯችሁ አስቡ። ምን የሚሰማ ይመስላችኋል? ያ አባት እስከሚያውቀው ድረስ ለልጁ ምንም ያላረገለት ነገር የለም። ማለት ያላረገለት ስላችሁ እንደው ቅብጥ ያለ ልጅ ሆኖ የጠየቀውን ሁሉ ማድረግ ሳይሆን ያስፈልገዋል ብሎ ያመነውን ሁሉ ሲያደርግለት ፕሮቴክት ሲያደርገው ፕሮቫይድ ሲያደርገው እነዚህን ሁሉ ሲያደርግ ኖሮ ልቡን የሚሰብር ድርጊት ቢያደርግና ደግሞ ምንም ባይመስለው ልጁ ምንም ባይጸጸት ምንም ባይመስለው የአባቱ የልብ ስብራት ይታያችሁ። እንግዲህ የአባት ሐዘን በጣም ከባድ ነው። እናትን ለማሳነስ ፈልጌ ሳይሆን ወላጅ ነው ዞሮ እናትም ሆነ አባት ስብራቱ ከባድ ነው። ምን አርግ? ለምን ነው የሚለው? ለምን? ምን አረኩትና? ምን አጎደልኩበትና? ልክ እንደዛ ነው አሁን እኔ የሚታየኝ። ይሄ መንፈስ ቅዱስን ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ አታሳዝኑ። በምንድን ነው ማሳዝነው ስል ከላይም በተዘረዘሩት ምናልባት ኔክስት ዊክም ስንገናኝ ቁጥር 31 እና 32ም ላይ በተዘረዘሩት ክፉ ድርጊቶች ነው። ግን ዛሬ ምን መለከተው ከአፍ የሚወጣን ክፉ ቃል ነው እንደዚህ ሚል እንትን ሰምቻቃለሁኝ እኔ አባባል ወይንም እንደ ትረካ ነገር ነው አንድ ሰው ሲተርከው ነው የሰማሁት ምን አለ አንዳንድ ሰው ይላል አንዳንድ ሰው አጥንትም ይሰብር ንግግር ተናግሮ አጥንትህን ሰባብሮ ሲያበቃ እኔ ኮሆዴ ባዶ ነው ይልሃል አለ እኔ ኮሆዴ ባዶ ነው ይልሃል እንዴ አለ ጥይትስ ታዲያ ከተተኮሰና ከገደለ ወይም ካቆሰለ በኋላ ቀላሃው ባዶ አይደለ እንዴ አለ እዴ ያልኩት እውነት ነው እውነት ነው መርዙ ጥይት ውስጥ ያለው መርዝ ተቀባብሎ ሽጉጡ ወይንም ክላሹ ተተኩሶ መምታት ያለበትን መቶ አቁስሎ ሲያበቃ ወይ ገሎ ሲያበቃ ይወድቃል ራሱ በቃ ባዶ ነው ቀላሃው ባዶ ነው ባዶ ነው ውስጥ ያለው ወጥቷል እና ውስጥ ያለውን በደንብ አርጎ አውጥቶ መርዞ አቁስሎ ሲያበቃ ነው አፌ ነው እንጂ እኮ ሆዴ ባዶ ነው ይላል ይሄ መቼም በጣም በጌታ በኢየሱስ ክርስቶስ ትምህርት ዲስፕሩቭ ከተደረጉ አባባሎች አንዱ ይሄ ነው። እንደዚህ ቢባል ነገር የለም አለ ጌታ ኢየሱስ። ይሄ እንደዚህ ቢባል ነገር የለም ባይልም ግን ትምህርቱን አስተምሮታል። ትምህርቱን አስተምሮታል ማለት ስለአለ ነው። ማለት አሁን ለምሳሌ ኢሳይያስ ያለው እውነት ነው ብሏል አሁን ጌታ ኢየሱስ። ኢሳይያስ ያለው እኮ እውነት ነው። ምኑ ይሄ ህዝብ በከንፈሩ ምን ያረጋኛል ያመልከኛል ልቡ ግን ፈጽሞ ከኔ ራቀ ነው ብሎ ኢሳይያስ ያኔ ተናገረው ስለናንተ ነው አለ። በኢየሱስ በሚያገለግልበት ዘመን በነበሩ አይሁዳውያን ላይ ነው ይሄንን ቃል የተናገረው። ከዛ በሌላ ክፍል ላይ ማርቆስ ወንጌል ላይ ነው እንደዚህ ብሎ ተናገረ። ሰው በልቡ የሞላውን ይላል በልቡ የሞላውን ያንን በአፉ ያወጣዋል። ስለዚህ ለዘመናት የሰማነው ነው ይሄ እሳ ትይንትና አረ አፋቸው ነው አልኩ አፋቸው ነው እንጂ እሳቸው ልባቸው ሆዳቸው ንጹህ ይባላል። አሁን እንግዲህ ተመልከቱ የኛን ሰፈሩን ተረት ለምን ወይስ የጌታ ኢየሱስ ክርስቶስን ትምርት ለምን ነው ኦቶሪቲ የቱ ጋር ነው የሚያርፈው ነው? መቼም ለአማኝ ፋይናል ኦቶሪቲ ያለው በእኛ ላይ ማን ነው? የእግዚአብሔር ቃል ነው እንጂ የሰፈር ተረት አይደለም። ስለዚህ በእግዚአብሔር ቃል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጽ ነው የተናገረው። አመለጠኝ ምናምን አይደለም ሞልቶ ነው የሚወጣው ነው የሚለው። በቃ ሞልቶ ከዚህ ሞልቶ ማለት እንደዛ እንደወጣው ልክ ነው የምናስበው ማለት ነው። እንደተናገርነው ልክ ነው የምናስበው ማለት ነው። በጣም ስሜታዊ ሆነን እለዋለሁ ብለን አስበን የማናቀውን ነገር ልንል እንችላለን። ምንድነው ልዩነቱ? አማኝ ሆኖ እንዲህ አይነት ክፉ ቃል መናገር እንዲህ አይነት ያልጠበቀውን harsh ነገር ከአንደበቱ አውጥቶ መናገር አማኝ ሆኖ ይሄን ማድረግና አማኝ ሳይሆን ይሄን ማድረግ ምንድነው ልዩነቱ ካላችሁኝ፣ አማኝ ሆኖ ይሄን ካደረገ ጸጸቱን አይችልም። ምልክቱ ይሄን በውስጡ ያለው እግዚአብሔር መንፈስ ምን ያረጋል? ያዝናል። እኛ ብቻ እኮ አይደለም እናዝነው ማለት አነበረብኝም ኖ ብቻ እኮ አይደለም። ያ በውስጣችሁ ያለ ለቤዛ ቀን የታተማችሁበት ቅዱሱ መንፈስ ምን ያደርጋል? ያዝናል ነው የሚለው። እኛ ጋር ብቻ አይደለም እነዛም ሰዎች ያዝናሉ ይጎዳሉ። እነዛ ሰዎች በተለይ መልእክቱ በአማኞች መካከል ስላለ የመንፈስ አንድነት ተጠብቆ ስለመኖር ስለሆነ የሚናገረው ተመሳሳይ መንፈስ ስለሆነ የጠጡት ተናጋሪውም ሰሚውም ሁለቱም ጋር ያለ የእግዚአብሔር መንፈስ በጣም ነው የሚያዝነው። ያኛውም በጣም ዳውን ይሆናል ይጎዳል ያዝናል፣ ይሄኛውም ደግሞ በጣም ያዝናል። ለዚህ ነው አይደር የሚለው ፍቱ ቶሎ ፀሐይ አይግባ የሚለው። ቶሎ በውስጣችሁ ያለ እግዚአብሔር መንፈስ ሲያዝን የባሰባችሁ አትሂዱ። ትክክል አይደለም ይሄ ማስተካከል አለባችሁ ነው የሚለው። ይሄ መንፈስን ማሳዘን ከየት ነው ያመጣው ጳውሎስ? ለቤዛ ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑ የሚለው አዲስ መገለጥ መጥቶለት ነው ብላችሁ ታስባላችሁ? አይደለም። ከታች ማጣቀሻዎቹ እቺ በትንንሿ ምትጻፈውን ከታች ሄዳችሁ ብትመለከቱ ይሄንን ክፍል ከምን ጋር ያገናኘዋል መሰላችሁ? ከኢሳይያስ ምዕራፍ 63 ቁጥር 10 ጋር ሄጄ ላንብበው። ስለዚህ ሐሳቡ አዲስ ኪዳን ብቻ አይደለም ማለት ነው። መንፈስን ማሳዘን የእግዚአብሔርን መንፈስ ማሳዘን በእስራኤል ልጆች መካከለም ተከስቶ ያቃል። ኢሳይያስ ይሄንን አይቶ ተናግሮ ነበር ይሄንን ትንቢት። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ቢተ ኢሳይያስ ምዕራፍ 63 ቁጥር 10 እንደዚህ ይላል። እነሱ ግን ይላል እስራኤል ልጆች ማለት ነው እንግዲህ እንደ ስለነሱ ነው ያወራ ያለው ከላይ ጀምሮ በትመለከቱ እነሱ ግን አመጹ ቅዱስ መንፈሱንም አስመረሩ ቅዱስ መንፈስን ማስመረር ዛሬ የተጀመረ አይደለም ማለት ነው ወይም የኤፌሶን አማኞች ልዩ ኃጢአት ወይም ልዩ ክፍል ምምድ አይደለም ነበረ በእስራኤል ልጆች መካከል ቅዱስ መንፈስ ማዘን የጀመረው አዲስ ኪዳን ላይ አይደለም በልጆቹ ያዝናል ስሙ በተጠራ የእግዚአብሔር ስም በተጠራባቸው ልጆች መካከል የእግዚአብሔር መንፈስ የሚያሳዝን ነገር ሲያደርጉ ድሮም ያዝናል የእግዚአብሔር መንፈስ ስለዚህ ኢሳይያስ ጳውሎስ ከዛ አምጥቶ ነው ከኢሳይያስ ምዕራፍ 63 ቁጥር 10 ላይ አምጥቶ ነው ቅዱስ መንፈስ አታሳዝኑ የሚለው እነሱ ግን አመጹ ቅዱስ መንፈሱንም አስመረሩ ስለዚህ ተመልሶ ጠላት ሆናቸው እሱም ተዋጋቸው ይሄ ደግሞ ያስፈራል መንፈስ ቅዱስ ጣላህት ሆኖበት መኖር ማለት በጣም ከባድ ነው ለአንድ ሰው መንፈስ ቅዱስ ሲዋጋው መኖር ማለት በጣም ከባድ ነው ይሄ ደ እንደዚህ ያረጋል እንዴ ይሄው አድርጓል ነው የሚለው ኢሳይያስ አስመረሩት ይላል ምናልባት እግረ መንገድ የጳውሎስንም ስለ መንፈስ ቅዱስ ያለውንም ስነ መለኮታዊ መረዳት መመልከት እንችላለን መንፈስ ቅዱስ ስብእና የሌለው ፎርስ ነው ኃይል ነው ብለው የሚያምኑ እንዳሉ ታውቃላችሁ ከወንጌላውያን አማኞች ውጪ ያሉ ማለት ነው በትሪኒቲ የማያምኑ በአብ በወልድ በመንፈስ ቅዱስ አንድ አምላክነት የማያምኑ ሰዎች ኢየሱስ ስትሏቸው የሚሰጡት ቦታ አለ መንፈስ ቅዱስ ስትሏቸው የሚሰጡት ቦታ አለ ጉዳዩ ስለ መንፈስ ቅዱስ ነው እና እየተነጋገርን ያለ ነው መንፈስ ቅዱስን ጀስት ኃይል ነው ይሏቸዋል ኃይል ነው የእግዚአብሔር ኃይል ነው እንጂ ፐርሰን አይደለም ይሏቸዋል ኃይልን እንዴት አድርጋችሁ ነው የምታስመረሩት? እስቲ ኃይል አስመረሩ የሚያቅሰው ኤሌክትሪክ ኃይል ማለት ማሳዘን ማስመረር ስሜት ያለውን ነው ፈቃድ ያለውን ነው ስብእና ያለውን ነው እንደዚህ ልናደርግ የምንችለው ስለዚህ ኃይል ኦፍ ኮርስ የእግዚአብሔር ኃይል በመንፈስ ቅዱስ አማካኝነት በሰዎች ህይወት ውስጥ ይሰራል አዎ መንፈስ ቅዱስ ከኃይል ጋር ይያያዛል ምን ጥያቄ ያለው በደንብ እንጂ በደንብ ኃይል መቀበል ኃይል መልበስ ኃይል ወረደባቸው አንዴ የሚለው መንፈስ ቅዱስ ሲመጣ ምንም ጥያቄ የለው መንፈስ ቅዱስ ከኃይል ጋር በጣም ይያያዛል የኃይል ስራ ነው የሚሰራው አዎ ግን ስብእና እንዳለው እንመለከታለን አስመረሩት ሲል የሚመረር ነው ማለት ነው አታሳዝኑት ሲል ጳውሎስ ስለ መንፈስ ቅዱስ ያለውን መረዳትም ነው የሚያሳየን እግረ መንገድ እሱን ምን አታደርጉት አታሳዝኑት እነዛ ምን አርገው ነበር አምጸው ነበር አስመረረውት ነበር ጣላት ሆናቸው ተዋጋቸው ምናልባት መንፈስ ቅዱስ ተቀይሮ እንደገና ክፉ መንፈስ ይሆናል እንዴ እንዴት እስራኤል ልጆች ይዋጋቸዋል ሚል ጥያቄ ሊፈጠርብን ይችላል መንፈስ ቅዱስ ተቀይሮ ክፉ መንፈስ መሆን ሳይሆን አሳልፎ ይሰጣል ለክር እንደ ሮሜ ምዕራፍ 1 ማለት ነው እግዚአብሔርን ለማወቅ ባልወደዱ መጠን ሪጀክት ሲያደርጉት እሱም ለማይረባ አምሮ ምን አርጎ አሳልፎ ሰጣቸው ይሄ ፕሮቴክሽኑን ያነሳል ማለት ነው ከነዛ ሰዎች ላይ ጥበቃውን ያነሳል እስራኤል ልጆች ላይ እግዚአብሔርን ሲበድሉና ኃጢያት ሲያደርጉ እግዚአብሔር ሲያዝን ምንድነው ሁሉ ብዙ ጊዜ የሚሆነው ለጠላቶቻቸው ነው አሳልፎ የሚሰጣቸው ሚዲያን መተው ደቆሷቸው ከዛ ብለው ጮሆ ወደ እግዚአብሔር እግዚአብሔርም አንድ መስፍን አስነሳላቸው 40 አመት አሳረፋቸው ተመልሰው እንደገና ኃጢያትን ሰሩ ፍልስጤማውያን መተው ደቆሷቸው ምን ማለት ነው ይሄ አሳልፎ መስጠት ነው ስለዚህ መንፈሱን ማስመረር ማለት መንፈሱ ተቀይሮ እንደገና ክፉ መንፈስ ይሆንብናል ሳይሆን ለክፉ ግን አሳልፎ ይሰጣል ማለት ነው። ስለዚህ አልፎ መሰጠት አለ መንፈስን ማሳዘን በጣም ጥንቃቄ የሚጠይቅ ነገር ነው። ለዲያብሎስ ፈንታ መስጠት እንደማለት ነው። መንፈስን ማስመረር ማለት ዳአደር እንትኑ ለዲያብሎስ ፈንታ መስጠት ማለት ነው። ያንን ፕራክቲስ እያደረጉ ዝም ብሎ መቀጠል ማለት ነው። አሁን አንዳንድ ጊዜ ምናይን ነገር ታያላችሁ መቼም እንግዲህ በቸርች ውስጥ እንደኖረ ሰው ዝም ብዬ የኔን ኦብዘርቬሽን ነው ማወራላችሁ። አሁን አንዳንዴ ምን አለ አሮጌውን ሰው አስወግዶ ኮምፕሊትሊ አዲስ መልበስ ሳይሆን አንዳንድ ልምምዶች ሳያቸው በአዲስ መልክ መጀመር ክፋትን በአዲስ መልክ መጀመር ለምሳሌ ሰው ምግብ ቤት ከፍቶ ወይ ከስሮ የሆነ ነገር ይዘጋል ከዛ በአመቱ ሲከፍት በአዲስ መልክ ጀምረናል ብሎ እንደገና ምግብ ቤቱን ይከፍታል አይደል የሆነ ነገር ይከፍታል ክፋትን ወይም ዓለማዊነትን በደንብ እንደውሃ ሲጨልጥ የነበረ ሰውና ሲለማመድ የነበረ ሰው ወደ ወንጌል እንዲመጣ ወደ ጌታ እንዲመጣ ይመሰከርለታል ግን የምር ልቡ ካልተነካና ኮንቪንስድ ካልሆነ በወንጌል እውነት ካልተለወጠ የኛን ፎርማሊቲ ሁሉ ሊያሟላልን ይችላል ና የደህንነት ትምህርት ተማር ኦኬ ስንሳ 9 ሰዓት 8 ተኩል ይደርስላችኋል ከዛ በእኛ ፕሮሰስ ውስጥ ያልፋል ይጠመቃል የሚደረገውን ሁሉ ያደርጋል ግን ገና አልተነካም ያሰው ከዛ ምን ይሆናል ክፋትን በአዲስ መልክ በአዲስ ስታይል ማለት ነው ለምሳሌ ምን ሊያደርጋችሁ ይችላል መሰላችሁ ድሮ ይመነትፍ ከነበረ አሁን በዘዴ ቀስ ብሎ ያው የጌታ ልጅ ነህ አይደል አዎ የጌታ ልጅ ነኝ ንም የጌታ ልጅ ነኝ ኦኬ የጌታ ልጅ ተገኝቶ ነው እንዴ ብላችሁ ግዜ ሰጣችሁ ታወሩታላችሁ ከዛ በኋላ የሆነ ስቶሪ ፈጥረና ይነግራችኋል እንደዚህ ሆኖ እናቴ ሞታ ትኖር ይሆናል እኮ እናቱ ይሄን እናቴ ሞታ እንዲሆኖ ምረዳኝ ጠፍቶ በዚህ ገብቶ በዚህ ወጥቶ ብሎ የሆነ ነገር ብቻ ፈጥሮ ገንዘብ እንድትሰጡት ያደርጋችኋል ልትሰጡት ትችላላችሁ ትሰጡታላችሁ ከዛ በኋላ ልክ እንደዚሁ ከሌላም ሰው እንደዚህ ይሄ በአዲስ መንገድ ክፋትን መለማመድ ማለት ነው መመንተፍ ነው ዞሮ ማለት እንዲህ ከጃችሁ አልመነጨቃችሁም እንጂ በዘዴ ግን እንደዚህ እንግዲህ በቅዱሳን ህብረት ውስጥ እንዴት ረብሻ ሊፈጠር እንደሚችል አስቡ እንደ አይነት ፐርሰናሊቲ ማለት ችግረኛ ሰው እንረዳዳ አይደለም መጻፉ ራሱ እንደም ተረዳዱ ነው የሚለው ግን ማኒፑሌት አርጎ ግን አይደለም እንደዚህ አይነት እንትን ክሬት ያደርጋችሁ እየፈጠራችሁ እንደ አይነት ማጭበርበር ኑሮ ግን ኑሮ አይደለም በቤተክርስቲያን ውስጥ ምናልባት ከ20 አመት ምናምን በፊት የቤተክርስቲያን መሪዎች ወደ እነሱ የሚመጡ በግጭት አማካኝነት የሚመጡ ኬዞች እንዲፈቱ ማለት ነው መሪዎች እንዲፈቷቸው የሚመጡ ኬዞችና አሁን የሚመጡ ኬዞች ተለያይተዋል ያሁኖቹ አጭበረበረኝ ነው ኦኬ እዚህ ቸርች ነው የተዋወቀ ነው ተቀራረብን አብረን የሆነ ቢዝነስ እንድንሰራ ሐሳቡን እሱ ነው ያመጣው ኦኬ ተስማማሁንን ከዛ አንተ ይሄን ያህል ታዋጣለህ ይሄን ያህል አዋጣለሁ አለኝ በእምነት ነው ምንም የተጻጻፈ ነው እንትን የለም ምክንያቱም ቸርችን የተገናኘ ነው እሺ ከዛ ተጀመረ እሺ ከዛ በኋላ ነገር ስራው አላማረኝም ሳይው እንትን አለ ከዛ ይጥፋ አለኝ ከዛ በማቃቸው በባይብል ስተዲ ግሩፖቻችን ሰዎች ልጠይቀው መርኩ ይጥፋ አለኝ እና አሁን ለዛ ነው የመጣሁት የሚሉ ኬዞች እለተለት እየመጡ ነው ወደ ቤተክርስቲያን መሪዎች በአዲስ መልክ ክፋትንና አጭበርባሪነትን መለማመድ ማለት ነው። ይሄ አይሆንም። እንደዚህ አይሆንም። እና እንዴት እንደሚጨንቃቸው ፓስተሮች፣ እንዴት እንደሚጨንቃቸው ቤተክርስቲያን ሽማግሌዎች። እንደዚህ አረጋ? አዎ አረጋኝ። አንዳንዱ ሊመጣ ይችላል፣ አንዳንዱ ላይመጣም ይችላል ቢጠራ ራሱ። ዘርበሎ ረዛ ኢላ እንዲህ አይነት ትርምሶች እንዲህ አይነት ምስክርነትን የሚያበላሹ ልምምዶች እየበዙ ነው ያሉት ይሄ የምን ምልክት ነው ካላችሁኝ በትክክል ደቀ መዝሙር ያለ መሆን ችግር ነው ክርስቶስን ምንድን ነው የተማርነው ነው አማኝነትን እንዴት ነው የተረዳነው በፊት ፕራክቲስ ሲደረጉ የነበሩ ነገሮችን አውልቋቸው ነው የሚለው ጣሏቸው ነው የሚለው ሚወልቅ ነገር አለ አይደረትም በላዩ ላይ በዛው ላይ ልበሱበት አይደለም አሁን እኔ ይሄንን ኮት አርግ ያለው ደሞ ያመጣው ሌላ ኮት ሰን ኮምፕሊትሊ አውልቀህ ከዛ አዲሱን ምን አደርግ ልበስ ነው ይሄ ግን በአንድ ናይት አይሆንም ይሄ ፕሮሰስ ነው ይሄ ጌታን በመከተል ህይወት ውስጥ እየተገለጠ የሚመጣ የህይወት ምልልስ ነው የሚሆነው መንፈስ ቅዱስን ማሳዘን በጣም የሚያስፈራቃል ነው ለቤዛም ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዙ የቱ ነው የቤዛ ቀን ቶታል ሪዴምሽን የሚባለው ቀን ማለት ነው በቃ ይሄ መዋጀቱ ኮምፕሊትድ ሲሆን ማለት ነው ምትክ የሆነን ቤዛ የሆነን ክርስቶስ አድኖን መጨረሻ ምን ስቴት ውስጥ ነው የሚያስገባን ምንድነው ምን ሆነው መጨረሻ ሲባል ግሎሪፊኬሽን የሚባለው መክበር የሚባለው ማለት ነው ወደ መክበር ውስጥ እስክንገባ ድረስ ለቤዛ ቀን ምን ተደርገናል በመንፈስ ቅዱስ ታተመናል አሁን ስለዚህ በፕሮሰስ ውስጥ አንደር ኮንስትራክሽን ነን አሁንኛ የክርስትና ህይወታችን እዛ ውስጥ ነው ያለው ሄዶ መጨረሻ ምን ይሆናል መጨረሻማ የሚበሰብሰው አሁን እኮ የሚበሰብሰው ነው የሚያሰቃየን። ይሄ ሁሉ እኮ ይሄ ሁሉ ትምህርት እኮ ያለው የሚበሰብሰው ስላለ ነው፣ ኤክስፖዠሩ ስላለን ነው። የተባሉትን ክፋቶች ለመናገር፣ ለማድረግ፣ ለመስረቅ፣ እነዚህን ሁሉ ለማድረግ የተጋለጥንበት ዓለም ውስጥ ስላለን ነው። አንድ ጸሐፊ የጻፈውን አላስታውሰው ማን እንደሆነ፣ የጻፈውን መጽሐፍ ሳነብ ምን ይላል? እግዚአብሔር ከኃጢአት ፓወር ነው እንጂ ከኃጢአት ፕሬዘንስ ነፃ አላወጣንም ይላል። እውነት ነው። ፕሬዘንሱ አለ፣ ይኸው ከቦናል። ዙሪያችን ያለንበት ዓለም እንደዚህ የተበከለ ዓለም ነው። ከፓወሩ ግን ነፃ አውጥቶናል ይላል። ምን ማለት ነው ብዬ ሳነብ፣ የኃጢአት ደሞዝ ሞት አደለ? ከሱ አትርፎናል ይላል። የኃጢአት ደሞዝ ሞት ነው። እኛ ግን ሞታችን በክርስቶስ ተወስዶልናል። ስለዚህ ዌር ፍሪ። ከፓወሩ ነፃ ወጥተናል፣ ከፕሬዘንሱ ግን ነፃ አልወጣንም። ስለዚህ መዘናጋት አያስፈልግም ነው። ኤኒ ታይም አንዳንድ ጥሩ የሚመስሉ ግን ዊክድ የሆኑ አይዲያዎች ሊመጡና አይምሯችንን ሊቆጣጠሩት ይችላሉ። በዚህ ጋር አርገህ ብቴ ደግሞ አንተ ብቻ አይደለም፣ ብዙ ሰው የሚሄድበት መንገድ ነው የሚሉ አይዲያዎች ይመጡና ቅርቅር ብለው ገብተው ከመስመር ላይ ያስወጡን ይችላሉ። የዛን ጊዜ ምንድን ነው የሚሆነው? የሰሙ ሰዎች ያዝናሉ እኮ አይደለም? ኦፍኮርስ የሰሙ ሰዎች ያዝናሉ። የዛን ጊዜ ትልቁ አደጋ ለቤዛ ቀን የታተማችሁበት ቅዱሱ የእግዚአብሔር መንፈስ ያዝናል ነው። እግዚአብሔር ያዘነበት ሰው ኃይል የለው። በጣም የሚያሳዝነው ነገር ይሄ ነው። በቃ ማለት ሰው ሲመለከተው ብዙ ነገር አለው፣ ሊያጓጓ ሁሉ ይችላል። ምን እንደሱ ባደረገኝ ሁሉ ሊያስብል ይችላል። ግን የእግዚአብሔር ኃይል የለውም። ያ ሰው እግዚአብሔር ደስ አልተሰኘበትም። እግዚአብሔር ደስ የተሰኘበት ሰው ምልክቱ ምንድን ነው ባሉኝ፣ ኃይል አለው። የእግዚአብሔር ኃይል አለው። እሱን ነው ሉዝ የሚያደርገው። ያዝንበታል። የጌታ መንፈስ በውስጡ ያለ የእግዚአብሔር መንፈስ ያዝንበታል። ስለዚህ እሱን አታሳዝኑ ይላል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ከእኔ አፍ የሚወጣ ቃል ከመንፈስ ቅዱስ ማሳዘን ጋር እንዴት ነው የሚያያዘው? ያው ሰው አሳዝን እንደሆነ እንጂ ብዬ ነበር የማስበው። እኔ ለረጅም ጊዜ እኔ ስናገር፣ እኔ ስቆጣ፣ ወይም እኔ ክፉ ቃል ከአፌ አውጥቼ ሰዎችን ስጎዳ እዛው ጋር ብቻ የሚያበቃ አይነት ነገር ነበር የሚመስለኝ። ብዙ እንደዚህ አላያይዘውም ነበረ። ከዚህ በታች ያለውም ከዚህ በላይ ያለውም ግን ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑ ከሚለው ሀሳብ ጋር በጣም በጣም አድርጎ ነው የሚያያዘው። ንግግር በአንድ ፋሚሊ ውስጥ በአንድ ቤት ውስጥ በባልና ሚስት መካከል ነው ማሳያችሁ። በባልና ሚስት መካከል የማይረባ ንግግር የተናገረ ባልና የሚገርም የሚመልስ ንግግር የተናገረች ሚስት አየሁ መጽሐፍ ቅዱስ ላይ። በአንድ ቤት ውስጥ የትረካ መጽሐፍ በጣም ይበዛዋል። መጽሐፍ ቅዱስ እንደምታውቁት ብዙ ላይክ ካልተሳሳትኩ 70% መጽሐፍ ቅዱስ ናሬቲቭ ነው፣ ትረካ ነው። እና እኔን ያስተማረኝ አስተማሪ ሲነግረኝ ምን አለ? 70% ትረካ እንዲሆን ያደረገው እግዚአብሔር ሰው በትረካ እንደሚገባው ስለሚያውቅ ነዋል። አይ አግሪ። ከእግዚአብሔር በላይ ዋይዝ ማን አለ? ሰባ ያደረገው ለዛ ነዋል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 13 ፍቅር ይታገሳል፣ ፍቅር የሌላውን እንትን አያደርግም፣ ፍቅር እንደዚያ፣ ፍቅር ቸርነት ያደርጋል፣ ፍቅር አይበሳጭም፣ ፍቅር ፍቅር ብሎ ፍቅር እንዲፋይን ያደርገዋል። ግን ስቲል ድፍን ነው፣ ዲፋይን ተደርጎም ድፍን ነው። ከሱ ይልቅ አሁን ምን ብታነቡ ይገባል ይላሉ አንዳንድ ሰዎች ሲናገሩ፣ የዮናታንንና የዳዊትን ፍቅር ብታነቡት በደንብ ይገባል። ከአንደኛ ቆሮንቶስ ምዕራፍ 13 ይልቅ የዳዊትና የዮናታንን ፍቅር ታሪክ ብታነቡት ፍቅር ምን እንደሆነ ይገባችኋል ይላሉ። እስማማለሁ በጣም። ስለዚህ አሁንም ክፉ ቃል መናገር የሚያመጣውን ዲዛስተርና በጎ ቃል የሚያንጽ የሚጠቅም ቃል መናገር ደግሞ ሰውን ከምን አይነት ጉድ እንደሚሰበስብ የንጉሥ ዳዊትንና የአቢጊያና የናባልን ታሪክ ወስጄ ላሳያችሁ። አንደኛ ሳሙኤል ምዕራፍ 15 ላይ አንድ አፍታ፣ አንደኛ ሳሙኤል ምዕራፍ 15 አቢጊያ የናባል ሚስት ናት። ማይረባ ባል ነው ያላት። ያደለውም ያልኩት መጽሐፍ ቅዱስ ነው የሚለው። ሰነፍ ነው ይለዋል፣ ሰነፍ ነው ይለዋል። ስንፍናው ደግሞ የተገለጠው በንግግሩ ነው። እንግዲህ ተመልከቱ፣ ንግግር ያንጻልም ያሳዝናልም ይሰብራልም ከሰውም አልፎ ከእግዚአብሔር ጋር የሚገናኝ ነው ይሄ ጉዳይ ነው ያለን እንግዲህ ጳውሎስ ተመልከቱ አንደኛ ሳሙኤል ምዕራፍ 15 ላይ ቁጥር 3 ላንብብ እንግዲህ ምንድነው በቀርሜሎስ ተራራ ላይ በጎቹን ይሸልታል ስለዚህ ዳዊት ደግሞ ከሳኦል ሸሽቶ ረበዳ የተቀመጠ ሰው ነው ያን ያክል መሰረታዊ ፍላጎቱንም ለማሟላት እንኳን የሚችል አይነት አይደለም ወታደሮቹ አሉ ምናምን ስለዚህ የዚህ የናባልን በጎች በዛ በረበዳ ሰማው ወይ ባይ ዲፎልት ይጠብቅለት ነበር ንጉ ተቀብቷል እኮ ግን የዚህ የናባልን በጎች የሱ ወታደሮች ምናምን ይጠብቁ አልነኩበትም በፍጹም አይነኩበትም እና ይጠብቃሉ ምናምንና ወሬ ሰማ ናባል እኮ በጎቹን እየሸለተ ነው በጎቹን ሲሸልት ደግሞ ድግስ ያዘጋጃል ስለዚህ እሱን አገልጋዮች ባሪያዎች ሁሉ እየመገበ እየተዝናና ነው ያለውና ይሄን ሲሰማ ዳዊት እንግዲህ መቼም እስከዛሬ ድረስ አንድ ከበጎቹ አልነካንበትምኛ የሱን በጎችም አጠር ሆነለት ነበር ስለዚህ ስላረኩለት በጎ ነገር መልካም ይመለስልኛል በሚል ኢንቴንሽን ባሪያዎቹን ላከና ናባል ጋር ባካቹ እስቲ እንደው ላክልኝ የተወሰነ ነገር የሚበላም ይጣጣ ብሎ ላከ ቁጥር 3 እንደዚህ ይላል ምራፍ 25 አንደኛ ሳሙኤል የሰውየውም ስም ናባል የሚስቱም ስም አቢጊያ ነበር የሴቲቱም አምሮ ታላቅ መልኳም የተዋበ ነበር ሰውየው ግን ባለጌ ነበር እንግዲህ ተመልከቱ አጻጻፉ ራሱ ንጽጽሩ ሴትየዋ የተዋበች ናት አይምሮዋም በጣም ታላቅ ነው ይላል እሱ ግን ባለጌ ነበር እኔ ባለጌ ሚል ራሱ መኖሩ ገርሞኛ ማለት ባለጌ ካለው በቃ ባለጌ ብለን ነው የምናነበው እኛም ሌላ ልናሻሽልለት አንችልም እንደውም ባለጌ ነበር ብለን ነው ማንበብ ያለብን በጣም ብልግና ነው የሰራው በጣም ዳዊት ላይ በፍጹም መደረግ የሌለበት ነገር ነው ያደረገው ግን ሚስቱ ደግሞ አተረፈችው ቢገርመው ነገር እንደው መቼም ይሄ አይደል የባልና ሚስት ጥቅም ታዲያ ያዝ መለስ ማድረግ እኮ ነው እሱ ባለጌ ነበር ግብሩም ክፉ ነበር ይላል ከዛ ልቀጥል ዳዊት መልእክተኞች ልኮ ምን እንዳለው ተመልከቱ ቁጥር 8 ጎልማሶችህን ጠይቃቸው እነሱም ይነግሩሃል አሁንም እንዲህ በመልካም ቀን መተንብሃልና ጎልማሶች በፊትህ ሞገስ ያገኙ በእጅህም ከተገኘው ለባሪያህና ለልጅህ ለዳዊት እባክስጥ ባሪያህ እኮ ነው የሚለው ዳዊት ተቀብቷል እኮ ለባሪያህ ለዳዊትና ለላኳቸው ጎረምሶች እባክህን እንደው ላክልኝ እንደው የተወሰነ ነገር ብሎ ላከበት አሁን ምን እንደሚመለስ ተመልከቱ ይሄ እኔ አፌ ነው የሚባለው እንደማይሰራ ተመልከቱ የናባል አፉ አይደለም ልቡ ነው እዚህ ጋር የተገለጠው ይሄ ልቡ ደግሞ ምን አይነት ልብ እንደነበረ ምራፉ ሲጨርስ ታዩታላችሁ ስለ ልቡም ስለሚናገር አንደኛ ሳሙኤል ምራፍ 25 ስለ ናባል አፍ ብቻ ሳይሆን ስለ ናባል ልብም ይናገራል አሁን አፉን እኔ በኋላ ልቡን እናያለን ቁጥር 9 የዳዊትም ጎልማሶች መጡ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ዳዊት ነው ላከን ላክልኝ ምግብ ብሎሃል ብሎ ነገረው ናባልም ለዳዊት ባሪያዎች ዳዊት ማን ነው አሁን እንስታነቡት እንዴት ነው የምታነቡት የንቀት ነው ዳዊት ማን ነው ዳዊትን አያውቀው ዘር እንደቀባው አያውቅም ንቀት ነው እንጂ ዳዊት ማን ነው የኤስኤስ ልጅ ማን ነው እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው አለ እንደ ማለት አዳሜ እኮ ነው እሺ አሁን ይሄን አዳሜ ካላላችሁት ምን ብላችሁ ልታነቡት ነው አዳሜ እየሸፈተ ከንጉስ እየኮበለለ ሊገለው ሲል ነው አታዳ ዳዊት እየሸሸው ምን ያድርግ ለመቀባት እኮ ነው ካልተቀባው ብሎ አይደለም ተፈልጎ እንደው መጨረሻ ላይ እንደው ሌላ ልጅ ካለ ብሎ አይደለም እንዴ ሳሙኤል ሲጠይቅ ሰይን አንድ ረኛ አለ እስቲ እሱ ከሆነ ረኛ እንዴት ለንግስ እና ይሆናል ብሎ ሲመጣ እግዚአብሔር ይሄ ነው አለው ስለዚህ የተቀባው በማስቸገርና እንደው ነው ንጉስ ካልሆንኩ ብሎ አይደለም ያውም ለባሪያህ ባክህ ብሎ በጣም በትህትና ሲልክበት አዳሜ እየኮበለለ እዚህ እኔን ምግብ ላክ ይላል እንዴ አልልክም አለ እንጀራዬንና የወይን ጠጄን ለሸላሾችም ያረድኩትን ስጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁን ብሎ መለሰ በጎቹን እኮ የሚጠብቅለት እሱ ነው አይገርምም ከዛ ዳዊት ነገሩት የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ መተውም ይህን ነገር ሁሉ ለዳዊት ነገሩት ቁጥር 13 ዳዊትም ሰዎችን ሁላችሁ ሰይፋችሁን ታጠቁ አላቸው ቦጋለ አያችሁ ዳዊት በቃ አለ ሲያከብሩትም አይከበር አልበዛም እንዴ እንደምንለው ማለት ነው ሲያከብሩን ብቻ አይደለም ግን እናከብረው ሳያከብሩንም ነው በቃ ላያከብሩን ይችላሉ ሰዎች ምንም ማለት አይደለም እሱ አያኖረንም። ስለኛ መልካም ስለተናገሩ ብቻ አይደለም መልካም ምንናገረው ወይ መልካም ምንኖርላቸው ክፉም ቢሆኑ ማለት ነው በቃ እሱ አያኖረንም። ሰው ዛሬ መልካም ተናግሮ አረምን ዛሬና ነገር ልነበር ጣዋት ተናግሮ ከሰዓት ይዘረጥጣቸው ይሄ አያኖርም። ሰው የሚሰጠን ሌቭል ሰው የሚሰጠን ቦታ አያኖርም እሱ። ስለዚህ ዳዊት አልበዛም እንዴ አለ በቃ ተበሳጨ። ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎች ዳዊትን ተከትለው ወጡ። ተጋባ ያያችሁ ቁጣው 400 ሰው ላይ። አንድ ሰው እኮ ነው የተናደደው። አንድ ሰው ነው የተቆጣው። አንድ ሰው ነው የተበሳጨው። አንድ ሰው ነው ቴምፐሩን ኮንትሮል ማድረግ ያቃተው። 400 ሰው ላይ ተጋባ። እንደ መርዝ ነው፣ እንደ አሲድ ነው። ተጋባባቸው፣ ታጠቁ 400ዎቹ። ቁጥር 14 ከብላቴኖቹ አንዱ ለናባል ሚስት ለአቢጊያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ፣ እሱ ግን ሰደባቸው። አያችሁ የቅድሙ ንግግር ብልግና መሆኑን የምታውቁት በዚህ ነው። ሰደባቸው፣ ምናምንቴ ስድብ ነው፣ ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ። አንዱ ብላቴና እኮ ነው ለሚስትየው የሚነግረው። እንግዲህ ይሄ ልጅ ምን ኦብዘርቭ አድርጓል? ሴትዮዋ ትሻላለች ብሎ ነው ማለት ነው። አያችሁ ሴትዮዋ እሷ እንደሱ አይደለችም። እሷ እንደሱ አይደለችም፣ አውቃታለሁ። እሷ እንደዚህ ስድ አይደለችም። እሷ እንደዚህ ባለጌ አይደለችም። ለእሷ መንገር ይሻላል። አሁን እሱን አንተ አረ ትልቅ ሰው ነው መልእክት የላከብህ ምናምን ቢለው ይጥፋ ነው የሚለው እሱንም። ስለዚህ ይሄን አረጋግጧል፣ እሷ ትሻላለች እና ለእሷ እንደዚህ ይላታል። እነዚህ ሰዎች እነ ዳዊት ማለት ነው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበልደዱንምም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። አያችሁ ስለ ታማኝነታቸው ሲመሰክር፣ ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበረ። ይህን ታውቃለሽ ይላል። የነ ዳዊትን ክሬዲት ነው እኮ እየነገራት ያለው ለሚስትየው፣ ታውቃለሽ ይህንን። ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና አወቂ። ቶሎ አክሽኑ ሰጂ አላት፣ አታሳድሪው። አያችሁ ቁጣ የዕለት ዕለት ካልበረደ ምን ሊፈጠር እንደሚችል ያውቃል። ይሄ ብላቴን የዳዊት አነሳስ ኃይለኛ ነው። አይምራችሁም፣ ከቤታችሁ አንድ ሰው አይተርፍም፣ ያጠፋችኋል። ተበሳጭቷል ንጉሱ ዳዊት አለ። አረ አቢጊያ በጣም ጀግና ናት። መጀመሪያ እጅ መንሻ ነው ያዘጋጀችው። እጅ መንሻ ይዛ ደግሞ እንደገና እጅ ነሳች። የሚገርማችሁ ምን አይነት ዋይ ሴት ናት። እንካ አለችው መጀመሪያ እጅ መንሻዋን። ማነሽ አንቺ ምንድን ነው ሲል፣ አይ ቆይ አስረዳሃለሁ፣ እንካ ብላ ጌታዬ ብላ ሰግዳ ነው የምታዋራው። ቁጥር 21 ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅኩ፣ የናባልን። እሱ ግን ስለ በጎነቴ ክፋት መለሰልኝ። ለእነርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ ስንኳ ብተው እግዚአብሔር በዳዊትና በዳዊት ላይ እንዲህ ያድርግ እንዲህ የሚጨምር ብሎ ማለ። ቁጣውን በቃ ሊፈጽም በቃ ማለ። እግዚአብሔር በቃ እንዲያርግብኝ እንዲጨምርብኝ እኔ ለሱ ክፉ ሆኜ ከሆነ እያለ እየዛተ እየገሰገሰ ነው ያለው። ቁጥር 23 አቢጊያም ዳዊትን ባየች ጊዜ ከአህያዋ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድር ላይም እጅ ነሳች፣ በእግሩም ላይ ወደቀች። እንዲህም አለች፣ ጌታዬ ሆይ ይሄ ኃጢአት በእኔ ላይ ይሁን፣ እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። እያችሁ ንግግር ነው ዳዊትን እንደዛ እሳት አድርጎ ያስነሳው ንግግር ነው። አሁን ሊያለዘበው የመጣው እንጂ እኮ ሌላ ምንም እኮ የተፈጠረ ነገር የለም እኮ። ሰውየውም እኮ ጦር ይዞ መጥቶ አልተታኮሰም፣ ወይም በንዋጋ አላለውም። ቃል መልእክት ነው የላከበት። በቃል ውስጥ ቃል ያንጻል፣ ቃል ያፈርሳል። በጆሮህ ልናገር እባክህ፣ የባሌ ቃል አይደለ እንደዚህ የረበሸህ? እስቲ የሚስትየውን ስማ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ነው። ስንፍና ማድሮበታል። ሚስት መሰከረች። እንግዲህ ምን ትላላችሁ? እሺ ቢረባ መስሎ ነው። እኔም እንደው ጥሎብኝ ነው እንጂ ከእሱ ጋር የምኖረው አይነት እኮ ነው የምትናገር። ሰው መስሎሃል አንተ? ከሰው ጋር አንተን የምትጣላ መሰለ? እንደ ስሙ እኮ ነዋል። ስሙ ራሱ ናባል ማለት ሞኝ ማለት ነው። የሚገርማቸው ሰነፍ ማለት ነው። እንደ ስሙ እኮ ነው እሱ። እሱ ይህን ተናገረ ብለህ አሁን እንደዚህ ታደርጋለህ? እንዴት ፕሮቴክት እንደምታደርገው ተመልከቱ። እንግዲህ እሱ እንደ ስሙ እንደዚያው ነው። ስንፍናም አድሮበታል። እኔ ባሪያህ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየሁም። ልጁ የላካቸው ጎልማሶች ሲመጡ እኔ ብኖር ኖሮ እንደዛ አይመልስልህም፣ ዝም በል ነበር የምለው። ግን እኔ አልሰማሁም፣ አላየሁም፣ በኋላ ነው የሰማሁት። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህም እምላለሁ፣ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። ምን አይነት አይምሮ ነው ያላት? ኦፍኮርስ ተነግሮናል ሲጀምር ታሪኩ። አይምሮዋ በጣም በጣም የተባረከ ነበረች ሴት። እግዚአብሔርን የከለከለህ እንደ እኔም ምንትን ስለሆንኩ እንዳይመስልህ፣ አሁን ይህንን ቃል የምናገረው እግዚአብሔርን ስለማቀው ነው። አንተን ለመመለስ ብሎ ነው እኔን ይላከኝ። ስለዚህ ለእግዚአብሔር ስጥ ክሬዲቱን ከፈለክ። እግዚአብሔር ነው አንተን የከለከለ፣ ተው አለችው። አሁንም ጠላቶችህና በጌታ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ ያመጣችው ይህ መተያያ ጌታዬን ለሚከተሉ ጎልማሶች ይሰጥ፣ እየበላን እናውራ አለችው። እሺ ምን ልትሉ ትችላላችሁ ታዲያ? የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር ረቺ ዋይዝ ናት፣ በጣም በጣም ዋይዝ ናት። ለሚሰሙት ጸጋን የሚሰጥ ዋው! የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል። የባሏን እኮ ነው፣ እሷ ምን አጠፋች? በዘመን ሁሉ ክፋት አይገኝብህ ብላ መከረችው። ይኸውልህ አንተ ንጉሥ ነህ፣ አንተ አገር የምትመራ ነህ፣ አንተ ትልቅ ሰው ነህ። በታሪክህ ውስጥ እንደሚገባ ታውቃለህ። አሁን እዚህ ሰውዬ ላይ እርምጃ ብትወስድ ዳዊት ይባልና ጥሩ ሰው ነው ግን ትባላለህ። ለምን ይግባ ታሪክ ውስጥ? ለምን እንዲህ ታደርጋለህ? እግዚአብሔር ይበቀልልሃል። ለምን በገዛ እጅህ ትበቀላለህ? ተው አብርድ ቁጣህን ብላ አበረደችው። ልቀጥል ቁጥር 32 ላይ በቃ በደንብ በደንብ እንትን ሲል ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሆናል። እግዚአብሔርንም አመሰገነ፣ እሷንም አመሰገናት። እንዲህ አይነት አይምሮ ነው አይቼ አላቅም አለ። በኋላ ከአስር ቀን በኋላ እግዚአብሔር ቀሰፈው ናባልን። የሚገርማችሁ ቁጥር 37 በነጋውም የጠጁ ስካር ከናባል ባለፈ ጊዜ፣ ያው ሰካራምም ነው ይሄ እኮ ነው ይውላችሁ። እግዚአብሔርን አለማወቅ ህይወት እኮ ክብደቱ እኮ ከአንዱ አዲክሽን ስትወጡ ሌላ፣ ከዛ ስትወጡ ሌላ መያዙ እኮ ነው። ከባድ ሸክም ነው አለማዊነት። እግዚአብሔርን አለመከተል፣ እግዚአብሔርን አለማምለክ በጣም ከባድ ሸክም ነው። አሁን ግን ሪቨርስ ነው። እግዚአብሔርን መከተል ሸክም መስሏል። አሁን አለማዊነት በጣም አሪፍ ነገር መስሏል። ኖ በፍጹም መታለል የለብንም። ናባል ሰካራም ነበረና በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ። ምግብ የለም እኮ ማለት ነው። በቃ ሞተ፣ እንደ ድንጋይም ሆነ። አያችሁ፣ አፉ ብቻ ነው ታዲያ? ይህ ሰው የአፉ ብቻ ነው ችግሩ? ልቡም ነው ችግሩ። የድንጋይ ልብ ነው ያለው። አዲሱ ኪዳን የአዲሱ ኪዳን ፕሮሚስ እኮ ይሄ ነው። ታዲያ ቅድም ሮቢ እንትን ያደረገልን ኤርምያስ 31 እሱ እኮ ነው። ሕዝቅኤል 36 የድንጋይ ልብ አውጥቼ የስጋ ልብ ሰጣችኋል። የዚህ ሰው የልብ እንደዚህ ሆነ፣ በቃ ድንጋይ ሆነ ይላል። ከአስር ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እሱም ሞተ። ሲሞት ዳዊት ምን እንዳደረገ ታውቃላችሁ? እንዲህ አይነት አይምሮ ያለው ሰውማ አይታለፍም ብሎ ወደ ቤቱ አመጣ። ይታለፋል ታዲያ? እንደዚህ አይነት አይምሮ ያለው ሰው አገባት። ከጉድ ነው ያተረፈችው። ባል ሌላ፣ ሚስት ሌላ፣ በአንድ ቤት ውስጥ። አዎ በአንድ ቤት ውስጥ እንዲህ አይነት ታሪክ አለ። እንግዲህ የዛ ሰው ንግግር በጣም አጥንት የሚሰብር ነው። በጣም ሰውን የሚያናድድ ነው፣ የሚያበሳጭ ነው። ዳዊትን እንደዛ ያደረገው የሚስትየው ንግግር ደግሞ አለዘበው። እግዚአብሔር ዛሬ በቃ እጄን ከደም ከለከለ፣ አንቺን አይምሮ ተጠቅሞ አለ። ስለዚህ ይሄ ነው መረዳት፣ ክርስቶስን የተማርንበት መንገድ፣ በልባችን የገባ እውነት፣ የጠጣነው መንፈስ፣ የተቀበልነው መንፈስ የእውነት መንፈስ ነው፣ ወደ እውነትም የሚመራ መንፈስ ነው። እሱም መንፈስ ታሳዝኑታላችሁ እንደዚህ አይነት ነገሮች ፕራክቲስ ስታደርጉ ብሎ ነው ያንን የሚያነሳው። እንግዲህ ሳምንት ስንገናኝ በዋናነት በቃ ለቤዛ ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑ ነው ዋናው ቲማችን ዛሬ። በምንድን ነው የምናሳዝነው? ሰው ብድግ ብሎ መንፈስ ቅዱስን በቃ የሆነ ነገር ስላለው አይደለም። ከቅዱሳን ጋር ባለን ግንኙነት ቢሄቭ የምናደርግበት መንገድ እሱ የእግዚአብሔር መንፈስ ሊያሳዝን ይችላል ነው የሚለው። እኛው ጋር ቢያበቃ እዳው ገብስ ነበር። ነገሩ ግን ከታተምንበት ለቤዛ ቀን ከታተምንበት ከቅዱሱ የእግዚአብሔር መንፈስ ጋር ስለተያዘ እቺ ጉዳይ ሲሪየስ ናት ነው። ከቅዱሳን ጋር ያለን ነገር ሲሻክር ኢትስ ኦኬ አንበል ኢትስ ኖት ኦኬ ኢትስ ኖት ኦኬ ነው የሚለን ጳውሎስ። ኢትስ ኖት ኦኬ እዩት፣ ቁጭ ብላችሁ እዩት ነው የሚለው። የተፈጠረውን ዳሜጅ በቃ መስተካከል ካለበት እያስተካከልን እያስተካከልን ነው። ይሄ ምን ይባላል? የመንፈስን አንድነት እየጠበቁ መኖር ይባላል። ከዚህ ኳየር ቦታ ሌላ ኳየር ገባለሁ የሚባል አይደለም። የመንፈስን አንድነት እየጠበቁ መኖር የእያንዳንዱ አማኝ አሳይመንት ሆኗል ማለት ነው። ስለዚህ ቦታ መቀያየር ምናምን ሳይሆን እዛችው ድብና አድርጎ እንደ አቢጊያ አስጨርሶ ባይሆን እየበሉ በደረቁ ከሚሆን ማለት ነው። እየጋበዝንም ቢሆን ያስቀየምነውን ሰው አም ሶሪ ይቅርታ፣ እንደዚህ ሆኗል፣ እንደዚህ ተፈጥሯል እያሉ ማስተካከል ይጠይቃል። ስለዚህ ለቤዛ ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑ፣ ዋና ቲማችን ነው። ሳምንት እንደ ጌታ ፈቃድ ቁጥር 31 እና 32 እናያለን። ጸልይና እንጨርስ። የመንፈስን አንድነት ለመጠበቅ ትጉ ማለት እንግዲህ በእነዚህ ዝርዝሮች ውስጥ ነው ማለት ነው። እንግዲህ ቤት ስራው ያለው የመንፈስን አንድነት ለመጠበቅ ትጉ። ተሰጥቶናል ያ አንድ መንፈስ፣ እኛ ጠብቆ መኖር ነው የቤት ስራችን። ሲያዝን ቶሎ እየተረዳን ማለት ነው፣ ቶሎ እየገባን አሃ በዚህም ያዝናል እያልን በቅዱሳን ህብረት ውስጥ ምክንያቱም እርስ በርሳችን ብልቶች ሆነናልና ተሳስረናልና በአንድ አካል ውስጥ ገብተናልና ተጋጥመናልና ያንን አንድነት ሊረብሽ የሚችል ብዙ ልምምድ፣ አስተሳሰብ፣ ድርጊት፣ ንግግር አለ ነው የሚለው እና እሱ ከሁለት ግለሰቦች ያልፋል ነው የሚለው ጉዳዩ። እግዚአብሔር አምላካችንና አባታችን ሆይ እንድትረዳን እንጸልያለን። እርዳን ጌታ ሆይ፣ የቃልህ ብርሃን እየበራልን እንዲሄድ እንጸልያለን። ነገሮች ከምን ጋር እንደሚያያዙ ማሰብ እንድንችል ከእኛ አልፈው ለካ ነገሮች አንድ ካረገን መንፈስ ጋር ከታተምንበት መንፈስ ጋር ሊቀድሰን ከተሰጠን መንፈስ ጋር ይያያዛል ለካስ። ቀድሞ እለት እለት ምን ለማመዳቸውን ነገሮች ዛሬ ግን ምንም እንኳን በዚህ ዓለም ውስጥ ብንኖርም የሚቀድስ መንፈስ ነው ያባታችሁ መንፈስ የተሰጣችሁ መንፈስ። እሱ ደግሞ እርኩስ የሆነ እንደ እግዚአብሔር ፈቃድ ያልሆነ ነገር ስትገኙ ያዝናል እንደሚል እያሰብን ነገሩን ከእኛና ከሰዎች አልፈን ማየት እንድንችል እርዳን። እንግዲህ የአባት ለውጥ አድርገን ከሆነ አባ ብለን የምንጮህበት የልጅነት መንፈስ ተሰጥቶን ከሆነ እንደዚህ መኖር ያለባችሁ ነው የሚለን ቃልህ። እውነት ነው፣ ከታላቁ ቁጣ አድነህናል፣ ክብር ላንተ ይሁን። የኃጢአት ደሞዝ ሞት ነው ከሚባልበት ከዛ ሞት በክርስቶስ ሞት ተርፈናል፣ ክብር ላንተ ይሁን። ግን ደግሞ የኃጢአት ህልውና ካለበት ከዚህ ዓለም ውስጥ ደግሞ ተውጠን እንዳንቀር የዕለት ተዕለት ልምምዳችን እንዳይሆን እነዚህ ክፋቶች ልታግዘን የምትችል አንተ ብቻ ነህ። እርዳን። አቢጊያ ዳዊትን ከደም እንደከለከለችው አይተናል። ተወው፣ ይህን ሰው ተወው አለችው። ተወው፣ እሱም ሰማት። ከለከልከው፣ ጠበቅከው። ጌታ ሆይ አቤቱ ቅዱስ ቃልህ እንደዚህ ይጠብቀን። የቃለ ፍቺ የቃለ ብርሃን ሁልጊዜ እየበራ መንገዳችንን የተደላደለ ጌታ ሆይ የሰመረ እንዲያደርግልን እንጸልያለን። በዚህ ስለተገኙ ወንድሞቼና እህቶቼ በጣም አድርጌ አመሰግናለሁ። ክብር ለአንተ ይሁን። ያንተን ሀሳብ ያንተን ፈቃድ ለመረዳት ለማወቅ በቅዱሳን መካከል አንተን ለማምለክ ፈቃደኛ ሆኖ ደስ ብሏቸው ስለመጡ እጅግ አድርጌ አመሰግንሃለሁ። በዚህ ስፍራ በዚህ ሁኔታ እንድንስተናገድ ይህን ቦታ ላመቻችሁ እግዚአብሔር ሆይ በሚያስፈልገው መንገድ ሁሉ ስላገለገሉን እያገለገሉን ስላሉ ሁሉ ክብር ለአንተ ይሁን። ምሽታችንን ባርክልን በጌታ በኢየሱስ ስም አሜን። እግዚአብሔር ይስጥልኝ።